ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ ከግብጽና ከሱዳን ጋር በያዘችው ድርድር ዩናይትድ ስቴትስ በኢትዮጵያ ላይ እያሳደረች ነው ያሉትን ጫና በመቃወም ኢትዮጵያውያንና ትውልደ ኢትዮጵያውያን ዛሬ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደጃፍ የተቃውሞ ድምፅ በማሰማት ላይ ናቸው።
አባይ ጉዳይ
አንድ ነን
ምንም አይነት ልዩነት ይኖረን
አባይ ጉዳይ
አንድ ነን።
የሰላማዊ ሰልፈኞቹን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ሀገር ስትሞት ማህበረሰቦች ይሞታሉ። ሀገር ስትሞት ብሔሮች ይረሳሉ። እንዳንሞት እንዳንጠፋ ኢትዮጵያን መጠበቅና መበልጸግ ከሁላችን የሚጠበቅ ቀዳሚ ተግባር ሊሆን ይገባል።
ጠቅላይ ሚኒስትር አብይ አህመድ ናቸው። በደቡብ ክልል ከምባታ፣ ጠምባሮና አላባ ዞኖች ተገኝተው ከተናገሩት የተወሰደ ነው። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ የካቲት 19 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ፣ ስርጭት መሐንዲሳችንና ሸዋናት። እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና
ርዕሰ ዜና እናስቀድማለን። ኮሮና ቫይረስ ባለፈው ታህሳስ ወር ቻይና ከገባበት ጊዜ አንስቶ ከ40 በላይ ሀገሮች ውስጥ ገብቶ ቢያንስ 82,000 ሰዎች መታመማቸው ተገለጸ። ኮሮና ቫይረስ ዩናይትድ ስቴትስ ውስጥ መግባቱ አይቀሬ ነው፣ ነገር ግን ተገቢ ምላሽ ለመስጠት ዝግጁ ነን አሉ ፕሬዚደንት ዶናልድ ትራምፕ። አሁን ዝርዝር ዜና። በዓለም ዙሪያ ያሉት የጤና ጥበቃ ባለስልጣኖች የኮሮና ቫይረስ መዛመትን ለመከላከል ምን አይነት እርምጃ መወሰድ አለበት በሚለው ነጥብ ላይ ማትኮራቸው ታውቋል። ኮሮና ቫይረስ ባለፈው ታህሳስ ወር ቻይና ከገባበት ጊዜ አንስቶ ከ40 በላይ ሀገሮች ውስጥ ገብቶ ቢያንስ 82,000 ሰዎች መታመማቸው ተገልጿል። ዩናይትድ ስቴትስ እና ደቡብ ኮሪያ በጣምራ ሊያካሂዱት የነበረውን ወታደራዊ ልምምድ አቋርጠዋል። ዜጎቿ ወደ ደቡብ ኮሪያ እንዳይጓዙ ዩናይትድ ስቴትስ አስጠንቅቃለች። እስካሁን ባለው ጊዜ ውስጥ ከቻይና ውጭ ብዙ የኮሮና ቫይረስ በሽተኞች ያሉት ደቡብ ኮሪያ ውስጥ መሆኑ ተዘግቧል። በደቡብ ኮሪያ ዛሬ 505 ተጨማሪ በሽተኞች እንደተገኙ የሀገሪቱ የጤና ጥበቃ ባለስልጣኖች ተናግረዋል። በአጠቃላይ 1766 የኮሮና ቫይረስ በሽተኞች እንዳሉ ታውቋል። ጃፓን 200 የኮሮና ቫይረስ በሽተኞች እንዳሏት ተዘግቧል። ዮኮሃማ ላይ ለሳምንታት ያህል ኳራንቲን ላይ ባለችው መርከብ ውስጥ ከ700 በላይ የኮሮና ቫይረስ በሽተኞች መኖራቸው ሳይቆጠር ማለት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ሲናገሩ ቢያንስ በ37 ሀገሮች ከ88,000 በላይ የሚሆኑ ሰዎች በታመሙበት በአሁኑ ወቅት ዩናይትድ ስቴትስ ውስጥም መግባቱ አይቀርም፣ ነገር ግን ሀገሪቱ ምላሽ ለመስጠት ዝግጁ ናት ብለዋል። የማይቀር ነገር ይመስለኛል። በአነስተኛ ደረጃ ወይም በትልቁ ሊገባ ይችላል። የሆነው ሆኖ እኛ ሙሉ በሙሉ ዝግጁ ነን ሲሉ ፕሬዚደንት ትራምፕ ትላንት ዋይት ሀውስ ቤተ መንግስት ሆነው ለጋዜጠኞች ተናግረዋል። በአሜሪካ ሕዝብ ላይ የሚያደርሰው አደጋ ዝቅተኛ ነው ሲሉም አክለዋል። የበሽታ ቁጥጥርና መከላከያ ማዕከል ባለስልጣኖች አሁን ያለው አንድ ጥያቄ ቫይረሱ የሚስፋፋው መቼ ነው? ዩናይትድ ስቴትስ ውስጥ በጠና የሚታመሙት ሰዎች ብዛት ስንት ይሆናል የሚለው ነው ካሉ በኋላ ነው ፕሬዚዳንቱ ይህን ያሉት። እስካሁን ባለው ጊዜ የዩናይትድ ስቴትስ ውስጥ 60 የኮሮና ቫይረስ በሽተኞች መኖራቸው ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ደቡብ ሱዳን ውስጥ በነዳጅ ዘይት ሀብት የታደለው ሩዌንግ ወረዳ ነዋሪዎች በአካባቢው የሚፈሰው ነዳጅ ዘይት አካባቢን በክሏል በሚል ክስ በሚሊዮኖች ዶላሮች የሚቆጠር ካሳ እንዲከፈላቸው ፊርማ በማሰባሰብ ለሀገሪቱ ከፍተኛ ፍርድ ቤት ማቅረባቸው ተዘግቧል። የሩዌንግን ማህበረሰብ የሚወክሉ ጠበቆች ከሶስት ዓመታት በፊት የተሰበሰበውን ፊርማ ለከፍተኛው ፍርድ ቤት አቅርበዋል። የነዳጅ ዘይት አምራች ኩባንያዎች የነዳጅ ዘይት መተላለፊያ ቱቦዎችን እየፈነዱ ድፍድፍ ዘይት በአካባቢው መሬትና ውሃ እየፈሰሰ ይበክላል። ይህም ሰብአዊ መብትን መርገጥ ነው ብለዋል ጠበቆቹ። የአካባቢ ብክለት ሩዌንጌን ሰሜንና ደቡባዊ ሌስ ላይ ሊስተካከል የማይችል ጉዳት አድርሷል። የአካል ጉዳተኛ ልጆች እየተወለዱ ነው። ሕፃናት ካለ ጊዜያቸው ቀድመው እየተወለዱ ነው። ሞትም እያስከተለ ነው ሲል ማህበረሰቡ አማሯል። ኬንያን ከሶማሊያ ጋር በሚያዋስነው ሰሜን ምስራቅ ክፍል ያሉት ነዋሪዎች ከአልሸባብ አማጽያን ጋር በሚያካሂዱት ትግል እንዲረዷቸው የሀገሪቱ ፖሊሶች ጥሪ አድርገዋል። አልሸባብ የሚፈጽማቸው ጥቃቶች እየበዙ ከመሄዳቸው የተነሳ መምህራንን የሚያሰለጥነው አገልግሎት በድንበር አካባቢ ወድቋል። አስተማሪዎች ከድንበሩ አካባቢ አስወጡን እያሉ በመሆናቸው በሰሜን ምስራቅ ኬንያ ያለው የትምህርት ዕድል ጉዳይ በሀገሪቱ ምክር ቤት ክርክር እያስነሳ መሆኑ ታውቋል። በመጨረሻም የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን የሀገሪቱ ፕሬዚደንት ለመሆን ሲወዳደሩ ለሶስተኛ ጊዜ ሲሆን አብላጫ ድምፅ ለማግኘት እየተፍጨረጨሩ ነው። በመጪው ቅዳሜ በደቡብ ካሮላይና በሚካሄደው ቅድመ ምርጫ ሊያሸንፉ እንደሚችሉ ምልክቶች አሉ። ባይደን ባለፈው ማክሰኞ በተካሄደው የዲሞክራት ተወዳዳሪዎች ክርክር በደቡባዊው ክፍለ ግዛት አሸንፋለሁ ብለዋል። አንዳንድ የድምፅ መለኪያ ሀዛትም እንደሚያሸንፉ አመላክቷል። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች።
ለረጅም ዓመታት የደቡብ ካሮላይናን ግዛት የመሩት ጥቁር አሜሪካዊው ኮንግረስማን ጄምስ ክሌበርን በተወካዮች ምክር ቤት የዲሞክራቲክ ህብረትም ቁልፍ ሚና አላቸው። ዛሬ ቻርልስተን ሳውዝ ካሮላይና ውስጥ ባደረጉት ስሜታዊ ጋዜጣዊ ጉባኤ ለምክትል ፕሬዝደንት ጆ ባይደን ድጋፋቸውን አሰምተዋል።
Our challenge is making the greatness of this country accessible and affordable.
ችግራችን የዚህን ሀገር ታላቅነት ለሁሉም እንዲሆን ማድረግና በኢኮኖሚም ህዝቡን ማስቻል ነው። የጤና ጥበቃን ብንወስድ ሁሉም ሊኖረው ይችላል። ሁሉም ዋጋውን ይችላል። ትምህርት ሁሉም ሊደርሰው እድል አለው። በገንዘብስ ይችላል። መኖሪያ ቤት፣ ኃይል ወይም ኢነርጂ ለሁሉም እኩል ነው። እኩል የመሸመት አቅም አለን። እስከዛሬ ድረስ አብሪያቸው ከሰራው ሰዎች ለነዚህ ጥያቄዎች መልስ ለመስጠት የተነሳሳ እንደ ጆ ባይደን አላየሁም። ይህን ለራሴ መራጮች ላስረግጥ ወዳለሁ።
ክሌበርን ለባይደን ድጋፋቸውን የሰጡት ቁልፍ በሆነው የቅድመ ምርጫ ግዛት ደቡብ ካሮላይና መራጮች ድምጻቸውን ለመስጠት ዝግጅት ሲያደርጉ ነው። ጆ ባይደን ጥቁር አሜሪካውያን ዜጎች ከግማሽ በላይ በሆኑበት በዚህ ግዛት ቅድመ ምርጫውን የማሸነፍ ተስፋ አላቸው።
South Carolina chooses presidents.
ደቡብ ካሮላይና ፕሬዚደንት ይመርጣል። ቢል ክሊንተን ዋይት ሃውስን እንዲዛስቻላችሁ። የእናንተ ድምጽ እስከሚሰማ ግን አዝማሚያው ክሊንተን እንደማያሸንፍ ነበር። እናንተ አስቻላችሁት። ወዳጄ ባራክ ኦባማ ምርጫውን እንዲያሸንፍ አስቻላችሁት። በመጪው ቅዳሜም ደቡብ ካሮላይና ቀጣዩን የዩናይትድ ስቴትስ ፕሬዚደንት እንደሚመርጥ በመንፈሴና በልቦናዬ አምናለሁ። ባለኝ ሁሉ የእናንተን ድጋፍ ለማግኘት እዚህ ተገኝቻለሁ።
ምክትል ፕሬዝደንት ጆ ባይደን ቀደም ብሎ ዴሞክራቲክ መራጮች በሰጡት ብሔራዊ የሕዝብ ሐሳብ መለኪያ ሪፐብሊካኑን ፕሬዝደንት ትራምፕን ለመተካት ምርጡ እጩ ተወዳዳሪ ተብለው ነበር። ከቅርብ ጊዜ ወዲህ ግን ሶሻሊስት ዴሞክራት ነኝ የሚሉት የቨርማንቱ ሴነተር በርኒ ሳንደርስ ወደ ሁለተኛ ደረጃ አውርደዋቸዋል።
አድማጮች፣ ቀድም የመጨረሻ ብዬ ነበር፣ አሁን አንድ ዜና ለማንበብ ጊዜ አግኝተናል። ህንድ ውስጥ በመዲናይቱ ኒው ዴልሂ ክፍሎች ላይ በሂንዶችና በሙስሊሞች መካከል ለቀናት ያህል በተካሄደው ግጭት ቢያንስ 32 ሰዎች ተገድለው ከ200 በላይ ጉዳት እንደደረሰባቸው ታውቋል። ዛሬ ታዲያ ግጭት በተካሄደባቸው አካባቢዎች የጸጥታ ኃይሎች ተመድበዋል። የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ሁኔታዎች እንዲረጋጉ ከተማጸኑ በኋላ አዲስ ግጭት እንዳይነሳ ሲባል በሰሜን ምስራቅ ኒው ዴልሂ መንገዶች ላይ ጥበቃ እየተካሄደ መሆኑ ተገልጿል። ግጭቱ የተነሳው ሙስሊሞች አዲስ ዜግነት ህግን በመቃወም አንድ ኒው ዴልሂ ያለ መንገድን ከተቆጣጠሩ በኋላ ነው። አዲሱ የዜግነት ህግ ከጎረቤት ሀገሮች አፍጋኒስታን፣ ባንግላዴሽ እና ፓኪስታን ለሚገቡ ፍልሰተኞች የህንድን ዜግነት በፍጥነት እንዲያገኙ ያደርጋል። ሙስሊሞችን ግን ያገላል በሚል ነው የህንድ ሙስሊሞች የተቃወሙት። አዲሱ ህግ አይን ባወጣ ዘረኝነት ላይ የተመሰረተ ነው ብለውታል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃል።
ክብራትና ቁርአን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ዛሬ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ ትውልደ ኢትዮጵያውያን ሰላማዊ ሰልፍ አድርገዋል። ሰላማዊ ሰልፍ አድራጊዎቹ ዩናይትድ ስቴትስ የህዳሴ ግድብ ድርድርን አስመልክቶ ለግብጽ ያደላ አቋም ይዛለች፣ ኢትዮጵያ ላይም ጫና እያሳደረች ነው ሲሉ ነው የወቀሱት። የኢትዮጵያ መንግስት የሀገሪቱን ጥቅም አሳልፎ የሚሰጥ ድርድር እንዳይፈርም የስካሁኑ ድርድር ይዘት በግልጽ እንዲያሳውቅም ሲሉ ጠይቀዋል። ሀብታሙ ስዩም ተከታትሎታል።
Doctor Ari, 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 Do
የኢትዮጵያ የህልውና ጉዳይ የኢትዮጵያ የህይወት ጉዳይ ስለሆነ በዚህ ጥያቄ ዙሪያ ኢትዮጵያኖች በአንድ ላይ መረባረብ እንዳለባቸው ያለ ምንም የፖለቲካ ዲፍረንስ ፖለቲካ ዲፍረንስም ቢኖር የሃይማኖትም የፖለቲካ ማንኛውም አይነት ዲፍረንስ ቢኖር እሱ ከዚህ በኋላ በስተጀርባ መሆን እንዳለበትና ለዚህ ሁሉም ኢትዮጵያዊ መረባረብና በአንድ ላይ መቆም እንዳለበት ለማሳሰብ ነው አንደኛው። ሁለተኛው በዚህ ባባይ ዙሪያ ያሉት ሀገሮች ተጠቃሚነታቸው ሁሉም በኩል ሁሉንም የሚያቻችል የሁሉንም ጥቅም የሚያካትት መሆን እንዳለበት ለማስረገጥ ነው። በቅርቡ በነበረው ድርድር ላይ የአሜሪካ መንግስት የወሰደውን አድላዊ እርምጃ ልክ አለመሆኑንና ለልማትም ለሴኩሪቲም ወደፊት ችግር ሊያመጣ ስለሚችል
አድማጮች የቴክኒክ ግል ገጥሞናል። ይሄ ዘገባ ተመልሶ ይመጣል። ከዚያ በፊት የሚቀርብ ሌላ ዝግጅት እናሰማ። ታላቅ ሀገር ሳይፈጠር ታላቅ ህዝብ ስለማይኖር ኢትዮጵያን መገንባት ቀዳሚ ተግባር መሆን ይገባዋል ሲሉ በደቡብ ክልል ከምባታ ጠምባሮ ሀላባ ዞኖች ተገኝተው ከህዝብ ጋር የተወያዩ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወቅት ተናገሩ።
ዶክተር አብይ 200 ሚሊዮን
እያዩ ነው። ቅዝቃዜ ባየለበት የዋሽንግተን ዲሲ ማለዳ ላይ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተገኙት ኢትዮጵያውያንና ትውልደ ኢትዮጵያውያን ድምጻቸውን ሊያሰሙበት የፈለጉት ጉዳይ ከሰሞኑ ሲደረግ የሰነበተው የህዳሴ ግድብ ድርድር ነው። ኢትዮጵያ፣ ሱዳንና ግብጽ በዩናይትድ ስቴትስ የገንዘብ መስሪያ ቤትና የዓለም ባንክ ታዛቢነት እያደረጉት ያሉት ድርድር ኢትዮጵያ ላይ ጫና የፈጠረ ነው ይላሉ። በሰልፉ ላይ ያገኙዋቸው አቶ ሙህዲን ሲራጅ መሐመድ
ኢትዮጵያ ማንንም የማይደራደረው የአባይ ባለቤት ናት። ውሃችን የኛ ነው። ማንኛውንም መብት አለን ማድረግ የምንችለውን የምፈልገውን ነገር። ግን ኢትዮጵያ ትልቅ ግድብ እየሰራች ነው። የተወሰነውን ያህል ስራ ተገባዷል። ወደ ስራ ለመግባት እየተዘጋጀ ባለበት ሰዓት አንዳንድ ተጽዕኖ እየተደረገባት ነው። የሚያግድ አይነት እንቅስቃሴዎች እየተደረጉ ነው። እነዛን እንቅስቃሴዎች መደረግ እንደሌለባቸው ለማስገንዘብ ነው ይሄ ሰልፍ የተደረገው።
ሰልፉ የተጠራው ኢትዮጵያን ከዓለምንም መከፋፈል የአባይን ወንዝ የተመለከተ አቋም እንዲያንጸባርቁ ለማስገንዘብ የአባይ ወንዝ የሚያዋስናቸው ሀገሮች በእኩል መጠን የሚጠቀሙበት ድርድር እንዲደረግ ለማስረገጥ መፈለግ ከሰልፉ ዓላማዎች መካከል የተወሰኑት እንደሆኑ የጠቀሱልኝ ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ጥበቡ አሰፋ ዩናይትድ ስቴትስ ዘለቄታ ላለው የቀጠናው ሰላም ስትል ከአድሏዊነት የጸዳ አቋም እንድታንጸባርቅም ለመጠየቅ እንደመጡ ይናገራሉ።
ለልማትም ለሴኩሪቲም ወደፊት ችግር ሊያመጣ ስለሚችል ኢትዮጵያ አሜሪካኖች ስለሆነን ይሄንን የአሜሪካ መንግስት አድላዊነት ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይሄንን ሪዞልቭ እንዲያደርግ ለማሳሰብ ይደረጋል።
የአሜሪካ መንግስት በዚህ ውይይት ላይ ያለን ሚና የታዛቢነት ነው ሚና ነው ያለ ነውና ካለሚናው እየተወቀሰ አይመስልዎትም ወይ?
ኖ መጀመሪያ ሲጋበዝ የጋበዘው የጅት ግብጽ መንግስት ነው። መጀመሪያ አሜሪካ ስትጋበዝ በሽማግሌነት ነበር የተጋበዘችው። አሁን ግን በዛ ድርድር ላይ የግብጽን ፍላጎት ኢትዮጵያ እንድትጠቀም ጫና በማድረግ ላይ ነው ያለው እና ከሽማግሌነት አልፎ ከማደራደር አልፎ አድሏይነት እየወሰደች ነው። ይሄ አግባብ አይደለም።
ዳዊት ግላሶ አላምቦ ሌላው በሰልፉ ላይ ያገኙዋቸው ትውልደ ኢትዮጵያዊ ናቸው። የህዳሴ ግድብን ለመገንባት ኢትዮጵያን ያሳለፉትን የርብርብ ዘመን በማስተዋወስ ኢትዮጵያውያንን ከተጠቃሚነት የሚከለክል ነው ብለው ያመኑበትን የድርድር መንፈስ ለማውገዝ በዚህ ስፍራ እንደተገኙ ነግረውኛል።
እንግዲህ አባይ ለዘመናት ሲዘፈንበት ነው የቆየው። ግን ሳንጠቀምበት ደለሉን ሁሉ ተሸክሞ ለግብጽና ለሱዳን ሲያስተላልፍ ነው የቆየው። ያንንም ደግሞ በቆራጥነት የኢትዮጵያ መንግስት እንዳይሰራ በአገራችን የነበረው ሁኔታና የመንግስታት መላውጥ ችግር ፈጥሯል። አሁን ግን በሙሉ ኃይል የኢትዮጵያ ህዝብ ይሄን ግድብ ሰርቶ አሁን በአግባቡ ለመጠቀም እያደረገ ያለው ጥረት ጥሩ ነው። አባይ የኢትዮጵያ ህልውና ነው። ግን አሁን የዚህ የህዳሴ ግድብ ጉዳይ ህዝቡን ያነቃቃ ይመስለኛል እና ይሄ በዚህ ምክንያት ነው ተማሪዎች ከስንቃቸው፣ የመንግስት ሰራተኞች ከደሞዛቸው፣ ነጋዴዎች ከገበያቸው ሁሉ ሰው የተረባረበበትና እዚህ ደረጃ ያደረሰው። ስለዚህ ካሁን በኋላ ወደ ኋላ የሚልበት ሁኔታ የለም።
ብሔራዊ ጥቅማችንን አሳልፈ እንዳትሰጥ።
ሰላማዊ ሰልፈኞቹ ከዚህ በተጨማሪ የኢትዮጵያ መንግስት የሀገሪቱን ጥቅም አሳልፎ የሚሰጥ ውል እንዳይዋዋል፣ የስካሁኑ ድርድር ይዘትም በግልጽ ይፋ እንዲደረግ ጠይቀዋል። ሙሉ ሐሳባቸው የሰፈረበት ደብዳቤም ለአሜሪካ የውጭ ጉዳይ መስሪያ ቤት ገቢ እንደሚደረግ አስታውቀዋል። የሚመለከተው የዩናይትድ ስቴትስ መንግስት መስሪያ ቤት ሰላማዊ ሰልፉን በተመለከተ የሚሰጠው መልስ ካለ በቀጣይ መሰናዶ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ወደ አስተዋወቅኩት ዘገባ ነው የምናልፈው። ታላቅ አገር ሳይፈጠር ታላቅ ህዝብ ስለማይኖር ኢትዮጵያን መገንባት ቀዳሚ ተግባር መሆን ይገባዋል ሲሉ በደቡብ ኢትዮጵያ ከምባታ፣ ጠምባሮና ሀላባ ዞኖች ተገኝተው ከህዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ተዋግተን ተከፋፍለን አይተናል፣ ያተረፍነው ድህነት ኋላ ቀርነት ስለሆነ አሁን ከዚያ ወጥተን ነገሮችን ሁሉ በእርጋታ ማየት የሚገባን ጊዜ ላይ እንገኛለን ማለታቸውን ጠቅሶ ዮናታን ዘብዲዮስ ነው ይህን ተከታዩን ዘገባ ያደረሰን።
ጠቅላይ ሚኒስትር አብይ አህመድ ለሰላም ቅድሚያ መስጠትና አንድነታችንን በማጠናከር ኢትዮጵያን ወደ ከፍታው መመለስ አለብን ብለዋል።
ታላቅ ሀገር መመስረት ጥቅሙ ለሁላችን እንደሆነ መገንዘብ ይቻላል። ታላቅ ሀገር ሳትኖር ታላቅ ህዝብ አይኖርምና ግለሰብ ማህበረሰብን አያፍርስ እንደተባለ ሁሉ ማህበረሰብም ሀገርን ማፍረስ የለበትም። ለግለሰብ ማህበረሰብ፣ ለማህበረሰቦች ደግሞ ሀገር ታስፈልጋለች። ከምባታዎች ማህበረሰብ ሲሞት ግለሰብ ይሞታል እንዳሉት ብልጽግና ደግሞ ሀገር ስትሞት ማህበረሰቦች ይሞታሉ፣ ሀገር ስትሞት ብሔሮች ይረሳሉ። እንዳንሞት እንዳንጠፋ ኢትዮጵያን መጠበቅና መበልጸግ ለሁላችን የሚጠበቅ ቀዳሚ ተግባር ሊሆን ይገባል።
ጠቅላይ ሚኒስትሩ ተዋግተን ተከፋፍለን አይተናል፣ ያተረፍነው ድህነትና ኋላ ቀርነትን ብቻ ስለሆነ አሁን ከዚያ ወጥተን ነገሮችን ሁሉ በእርጋታ ማየት የሚገባን ጊዜ ላይ እንገኛለን ብሏል።
አገር ለሺህ ዘመናት በፍትህ በዲሞክራሲና በስልጣኔ ለመጓዝ እንድትችል ለጥቂት ጊዜ ታክሰን ራሳችንን አሸንፈን ታላቋን ኢትዮጵያ ከሚገባት የብልጽግና ማማ ላይ ለማስቀመጥ ያልተሞከረውን በመሞከር ከጠመንጃ ወደ ብዕር፣ ከበረሃ ወደ ከተማ፣ ከመገዳደር ወደ መመካከር፣ ከመናናቅ ወደ መደናነቅ፣ ከአደባባይ ወደ አዳራሽ ለመቀየር ስንታገል ፈጣሪም እየረዳን ይገኛል።
ኢትዮጵያን ከድህነትና አሁን ከግባችበት ችግር ለማውጣት ሰላማዊ መንገድ መከተል እንደሚገባም ጠቅላይ ሚኒስትሩ አሳስበዋል።
በዚህ አካባቢ ያሉ ህዝቦች ሰላም ሳይሆኑ አንተ ብቻህን ሰላም አትሆንም። በአካባቢ ያሉ ህዝቦች ተገፊ አንተ ገፊ ሆነ መኖር አትችልም። በአካባቢ ያሉ ወገኖች ተሸናፊ አንተ ብቻህን አሸናፊ ሆነ ልትቀጥል አትችልም። የምናሸንፈው በጋራ የምንገፋው ደህንነትን በጋራ የምንጎናጸፈውን ብልጽግና በጋራ ብቻ ይሆናል።
መደመር አዲሱ መንገዳችን ሲሆን መዳረሻችን ደግሞ ብልጽግና ነው ያሉት ጠቅላይ ሚኒስትሩ አባቶች ዋጋ ከፍለው ያቋዩትን ሀገር ማሻገር ያስፈልጋል ብለው ለዚህም መተባበር ይገባል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ የካምባታ ጣምባሮ ህዝብ በአገሪቱ ታሪክ ውስጥ የነበረውን ሚና ማስተዋል ደስዋል።
ማዛም በኢትዮጵያ ታሪክ ውስጥ መልካም ነገር ከሚነገርላቸው ህዝቦች በመልኮ ከሚነሱ ህዝቦች ከጣምባሮ ከዶንኪን እንዳቡ ጋር ተደምሮ ለምለም አገር መፍጠር ያለ ድንቅ ነው። ሙስሌ እንዷ ያውን ያበዛ ሀሳብ ያንታ ይላል። በተለይ ሀሳብ አንታ ቃላችን እውነት ነው የሚለው አባባል ለብልጽግና በጣም ወሳኝ ነው። ምክንያቱም ብልጽግና በእውነትና በእውቀት የሚያምን ስለሆነ
በሐላ በኩልቶም የተገኙት ጠቅላይ ሚኒስትሩ የአላባ ህዝብ የምታወቅበትን ሰላም በማጎልበት ሀገራዊ ኃላፊነቱን እንዲወጣ ጠይቋል።
የአላባ ህዝብ እናንተው እንደምትሉት የሰላም መንገድ ረጅም ናት። ሰላማዊ መንገድ ሶስት ነገሮችን ይጠይቃል። በሰለጠነ መንገድ መወያየት፣ ልዩነትን ማክበር፣ ከትናንትና ተምሮ ለነገ ጥበብ መስራት። ይህ ደግሞ የመደመርና የአላባ ጥንታዊ የማንነት መገለጫ ነው።
መሰረተ ልማት፣ መልካም አስተዳደር፣ ፍትሃዊ የሀብት ክፍልና እኩል መልማት በተመለከተም ከካምባታ ጣምባሮና ከአላባ ዞን ህዝብ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ ሰጥተዋል።
ችግሩ ግን መሰረቱ አሁን እያንዳንዱን አንስቶ መናገር ያስቸግራል እንጂ ያልተገቡ ኢንቨስትመንቶች ኢትዮጵያ ውስጥ አሉ። በማንኛውም ክራይቴሪያ ውሃ የማይቋጥሩ ድምጻቸው የሚሰማ ሰዎች ስላሉ ብቻ የሚሰሩ ልማቶች ሀገሪቱን አደጋ ውስጥ አስገብቷል።
እንደፈጠረ መጠን የዚህን ህዝብ ችግር ለመፍታት ሳንደክም ሳንታክት በታማኝነት እንደምንሰራ ብቻ ከነገርኳችሁ የቀረውን ውጤት ሲደርስ እናያለን።
ከከምባታ ጣምባሮ ዞን ነዋሪዎች በክልል መደራጀት መብት በተመለከተ ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ ጥያቄውን በጥናት ለመመለስ እየተሰራበት መሆኑን ተናግሯል።
ከምባታዎች መናገር ያለባችሁ በቁልቁለት መንገድ አሯርጠ መመልሰው መልስ በዳገት ይመጣብናል እንዳላችሁት፣ ይህ በየሜዳው ክልል የሚባል መልስ በኋላ ዳገት ሆኖ እንዳይበትነን ጥንቃቄ ያስፈልጋል። ክልልም ሀገርም ዞንም ወረዳ መሆን ትችላላችሁ፣ ችግር የለውም። እሱ ግን ሰው ሁኑ። ሰው ከሆናችሁ አሜሪካ ላይም ደቡብ አፍሪካ ላይም አዲስ አበባ ላይም በጣም በርካታ ድንቅ ምሁራን ስላላችሁ ትታያላችሁ። ሰው መሆን ካልቻልክ ክልልም ብትሆን ሩቅ የለም። ምናልባት የጥናት ውጤቱ ከምባታ ክልል ይሆን ብሎ ካመጣ ያኔ በነሳ አሸነፋለሁ። እስከዚያ ድረስ ግን ጥናት እስኪመጣ ድረስ እንወያይ፣ ይጠና፣ እንመካከር።
ጠቅላይ ሚኒስትር አብይ አህመድ በዞናቸው ጉብኝት ማድረጋቸውን በተመለከተም ለሀገሪቱ የቴሌቪዥን ጣቢያዎች አስተያየታቸውን የሰጡ የሁለቱ ዞን ነዋሪዎች ዞናቸው በጠቅላይ ሚኒስትር ሲጎበኝ የመጀመሪያ መሆኑን በመግለጽ በጉብኝቱ መደሰታቸውን አመልክተው የሀገሪቱን ብልጽግና ለማረጋገጥ ከጠቅላይ ሚኒስትሩ ጎን እንቆማለን ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ኢትዮጵያ ሶማሌ ክልል የነዳጅ ጋዝ ፍለጋ በሚካሄድበት አካባቢ ነዋሪዎች ባልታወቀ ምክንያት እየታመሙ መሆናቸው እየተዘገበ ነው። አንዳንድ ነዋሪዎች ከነዳጅ ፍለጋው ስራ የወጣ ፍሳሽ የምንጠጣውን ውሃ ሳይበክልብን አልቀረም የሚል ስጋት አላቸው። ባለፈው ሳምንት ዘ ጋርዲያን ጋዜጣ ላይ የወጣውን ሪፖርት ተመርኩዛ የአሜሪካ ድምጽ የሶማሌኛ አገልግሎት ክፍል ባልደረባችን የክልሉን ባለስልጣናት አነጋግራለች። ቆንጅታየ እንዲህ አቀናብረዋለች።
ደ ጋርዲያን ያነጋገረው አንድ ነዋሪ እኔም ጎረቤቶቼም አንድ አይነት ህመም ነው የታመምነው። በቅርቡ ጅጅጋ ሆስፒታል ተኝቼ ሐኪሞች ከዚህ በላይ ምንም ልንረዳ አንችልም እንዳሉት ተናግሯል። ድክምክም ክስት አይኖቹ ጉድጉድ ብለው እንደሚታዩ ነው ዘገባው የሚዘረዝረው። የህመሙ መንስኤ ግልጽ አይደለም። የፌደራል መንግስቱ ባለስልጣናትም አለ የጋርዲያን ዘገባ። ሶማሌ ክልል ውስጥ በግዙፍ የነዳጅ ፕሮጀክቶች ምክንያት የተፈጠረ የጤናና የአካባቢ ደህንነት ችግር አለ የሚሉ ስሞታዎችን አጥብቀው አስተባብለዋል። ፖሊ ጂሲኤል የሚባል ከፊል መንግስታዊ የቻይና ኩባንያ ኦጋዴን ውስጥ እንደ አውሮፓውያን አቆጣጠር ከ2014 ዓመተ ምህረት አንስቶ ነዳጅና ጋዝ ፍለጋ ላይ ተሰማርቷል። ከጂጂጋ 500 ኪሎ ሜትር ርቀት ላይ በሚገኘው ከሶማሊያ ድንበር አቅራቢያ ያለች ከተማ ላይ በቅርቡ የጋዝ ምርት ማውጣት ይጀመራል ተብሏል። ዘ ጋርዲያን ያነጋገረው ነዋሪው ከካሉብ ዝናብ ጠራርጎ የሚያመጣው ፍሳሽ ኬሚካል ውሃችንን ሳይመርዝ አልቀረም ብሎ ይጠረጥራል። የሶማሊኛ ክፍል ባልደረባችን ፋለስቲን የሶማሌ ክልል የማዕድን ኤነርጂና የነዳጅ ምክትል ሚኒስትር የሆኑትን ሐምዲ አህመድን በስልክ አነጋግራለች። ጉዳዩን የሚከታተል ቡድን አሰማርተናል ብለዋታል።
ፍራቲን ባሉድር ደረሳቸው ስለፍተርናላ ወዛረተ ከተሰነይ
ከሚኒስትር መስሪያ ቤታችን ውጭ የሆነ ቡድን ጉዳዩን የነዋሪዎቹን ብሶት እንዲያጣራ ልከናል። ቡድኑ ባቀረበው ሪፖርት ባደረገው ክትትል ችግሮች መኖራቸውን ደርሶበታል። ኗሪዎቹም ብዙ ችግሮች እንዳሉባቸው ብሶታቸውን አሰምተዋል። ስለዚህ ተጨባጭ ችግር ተጨባጭ ብሶት እንዳለ ነው ሪፖርቱ የሚያሳየን።
ሰዎች እየታመሙ እየሞቱ መሆኑን በተመለከተ ምክንያቱ ምን እንደሆነ የተጠየቁት የሶማሌው ክልል ባለስልጣን አምዲ አህመድ ኦማር እንዲህ ሲሉ ነው ያስረዱት።
ሰዎች የሚሞቱበት ምክንያት ይህ ነው ብለን ለመደምደም አንችልም። ነገር ግን ብዙ ሰዎች እየሞቱ መሆኑን ነዋሪዎቹ ገልጸዋል። ብዙ ሰዎች እንደሞቱ የሚያሳዩ አሃዞች ናቸው በሁለቱ ሪፖርቶች ላይ የቀረቡት። ነገር ግን እንደ መንግስት ያንን አሃዝ ማረጋገጥ ይኖርብናል። በዚህ ሳምንት የክልል የፌደራል የጤና ሚኒስቴር ደረጃ የተዋቀረ ቡድን ወደ ስፍራው እንልካለን። እነሱ የሞቱትን ሰዎች ቁጥር የህመሙን አይነትና ከነዳጅ ማውጣቱ ስራ ጋር የተያዘ ይሁን አይሁን ያጣራሉ።
ዘ ጋርዲያን በሪፖርቱ ዱባዌን ወረዳ ሊቀመንበር ሁሴን ሼክ ሲራጅ የተባሉትን ጠቅሶ እንደ አውሮፓውያን በ2014 ጀምሮ የሞተው ሰው ቁጥር ቢያንስ 2000 እንደሚሆን መናገራቸውን ገልጿል። አንድ ስማቸው መግለጽ ያልፈለጉ የሶማሌ ክልል መንግስት አማካሪም እንዲህ ያለ በሽታ በፊት ተከስቶ አይተን አናውቅም፣ የህዝብ ጤና ጥበቃ የሚጠበቅበት ሁኔታ በሌለበት ፖሊ ጂሲኤል ለጤና ጠንቀኛ የሆኑ ኬሚካሎች እንደሚጠቀም በጣም ግልጽ ነው ማለታቸውን ነው ጋዜጣው የዘገበው። የቻይናው ነዳጅ አውጪ ኩባንያን ምላሽ ለማግኘት ተደጋጋሚ ሙከራ አድርጎ እንዳልተሳካለት ጋርዲያን አክሏል። ጋርዲያን በሪፖርቱ የተጠቀሳቸው የፌደራል የማዕድንና የፔትሮሊየም ሚኒስቴር የሥራ ፈቃድ ጉዳይ ኃላፊ ቀጸላ ታደሰ የኬሚካል ፍሳሽ ስለመኖሩ የደረሰን አንድም ሪፖርት የለም፣ ካሉብ ላይ እና በሌላውም የኦጋዴን አካባቢ ያሉ ጉድጓዶች በዓለም አቀፍ መስፈርት መሰረት አደጋ በማያደርስ ሁኔታ በሚገባ የታሸጉ ናቸው ማለታቸውን አመልክቷል። ይህ በዚህ እንዳለ የሶማሌ ክልል የማዕድንና የኤነርጂ ባለስልጣኑ በተያዘው ክትትል ትኩረት የተደረገባቸውን አካባቢዎች ዘርዝረዋል።
በአካባቢው የተሰማሩ 6 ኩባንያዎች አሉ። አንዳንዶቹ ኩባንያዎች ስራቸውን ከጀመሩ ረጅም ጊዜ ሆኗቸዋል። አሁንም ምርት ለማውጣት ዝግጁ የሆኑ ጉድጓዶች ያሏቸው ናቸው።
ነዋሪዎች እየታመሙ እየሞቱ ነው የሚለው ብሶት በአብዛኛው የሚመጣው ጅላቦ፣ ዱቦይን፣ ጎዴ፣ ሸበሌና ቆራሄ ከተባሉት አካባቢዎች መሆኑን ነው ባለስልጣኑ ያመለከቱት።
ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። የደምቢዶሎ ከተማ የአገር ሽማግሌዎች መንግስት ከሸማቂዎቹ ጋር ለመወያየት ያቀረበውን ሐሳብ እንደሚደግፉ ገለጡ። ሸማቂዎቹም ቢሆኑ ውይይት ስለሚበጅ ትጥቃቸውን አስቀምጠው በሰላም ችግራቸውን ቢፈቱ ይሻላቸዋል ሲሉ የአገር ሽማግሌዎቹ ምክረ ሐሳብ አቅርበዋል። የአገር ሽማግሌዎች አክለውም ግጭቱ ያለውን የኑሮ ውድነት ይበልጥ የከፋ ስላደረገው መንግስት ቀለም ወለጋን ሊደጉም ይገባል ሲሉ ጠይቀዋል። ቀለም ወለጋ ዞን አስተዳዳሪ አቶ ገመቹ በቀለ በርዕሰ ጉዳዩ ላይ የሰጡትን ምላሽ አክሎ ሰሞኑን ወደ ደምቢዶሎ የተጓዘው ዘጋቢያችን ናቆር መልካ ተከታዩን አጠናቅሯል።
በምዕራብ ኦሮሚያ ቄለም ወለጋ ደምቢዶሎ ተገንጬ በመዘዋወር ህብረተሰቡ ያለበት ሁኔታ እንደቃኘው የመንግስት ኃይሎች በከተማው ሲንቀሳቀሱ ይታያሉ። ነዋሪዎቹም እስከ ምሽቱ 1 ሰዓት ድረስ ያለንም ስጋት ይንቀሳቀሳሉ። ከዛ በኋላ ግን ከተማው ጭር ይላል። አልፎ አልፎ ለቅኝት ከመይወጡ የመንግስት ጸጥታ ኃይሎች ውጪ ጸጥረጭ እንዳለች ታነጋለች ደምቢዶሎ። ደምቢዶሎ ውስጥ ላለፉት 2 ሳምንታት አንጻራዊ መረጋጋት መመለሱን ነው አንዳንድ ነዋሪዎች የሚናገሩት። መረጋጋቱ እንዴት ሊገኝ እንደቻለ የጠየቅናቸውና ለደህንነታችን ሲባል ስማችን እንዳይጠቀስ ያሉን የሀገር ሽማግሌዎች እንደሚከተለው ያስረዳሉ።
ወራን ሞትም አጋፈደፉ እና እናንምገኝ
ከሁለት ሳምንት በፊት የመንግስት ሰላም አስከባሪዎች በከተማው ውስጥ ሲንቀሳቀሱ የጸጥታ ችግር ሲፈጠር ችግሩ እኔም ላይ ሊደርስ ይችላል በሚል ህብረተሰቡ ስጋት ውስጥ ነበር። ባለፉት 2 ሳምንታት ወዲህ ግን በየቤተክርስቲያኑ በየመስጊዱ ፈጣሪን የሚጠራ ሁሉ ወደ አምላኩ በመጮህ ፈጣሪም ሰላሙን ሊያወርድልን ያሰበ ይመስላል። ለምሳሌ ያህል ባለፈው ሳምንት በደምቢዶሎ ስታዲየም ሁሉንም ወረዳዎች ያሳተፈ የስፖርት ውድድር ተካሂዶ በሰላም ተጠናቋል።
ነጋዳን ጀልቀ በሚነጋዳን ተምራ
የኦሮሞ ነጻነት ግንባር በከፊል ትጥቅ ፈቶ ሲገባ እኛ በትጥቅ ትግል እንቀጥላለን ብለው የቄለምና ምራብ ወለጋ ጫካ በመሸጉት ሸማቂዎችና የመንግስት ኃይሎች መካከል ከአንድ አመት በላይ የቀጠለው ግጭት ሰለባ ህብረተሰቡ መሆኑን ነው የሀገር ሽማግሌዎቹ ያስረዱት።
ቃሚከምቱዩ አደነከይ ሰከንጅራቱ ግብረገፈሌ
እንደ መንግስት የተለያዩ ስራ ዘርፎች ስናይ ወርደው ግብር መሰብሰብ አልቻሉም። አርሶ አደርም ምንም አምርቶ ያተረፈው ገንዘብ ስለሌለው ግብር አልከፈለም። ግብር ከሌለ ደግሞ የየአካባቢው የመሰረተ ልማት አውታሮች ግንባታ አይከናወንም፣ ልማትም አይኖርም ማለት ነው። ይህም የተፈጠረው በሰላም እጦት ሳቢያ ነው። ከዚህ በፊት እኮ እዚህ የሚመረቱ የተለያዩ የሰብል አይነቶች ከኛ አልፈው ለሌሎችም የሀገሪቱ ክፍሎች ይተርፉ ነበር። ይህ የሰላም እጦት የመጣብን የመንግስት ሰላም አስከባሪዎችና ሸማቂዎቹ ገጠሩን በመወረራቸው ነው። ሰውን ከቤት ንብረቱ እየተፈናቀለ ወደ ሌላ ከተማ እየሄደ ነው። በዚህ ምክንያት የኑሮ ውድነቱ ብሶበታል። በእኛ ዞን በብዛት የሚታወቀው ቡናም በዚህ አመት በሰላም እጦቱ ምክንያት ብዙም አልተሰራም።
ቡናነቴ ገልፈችው ዳፍራኮ በላከዚ
መፈከኛፊ አቦቲን ቀበኛ ባየ መጋላ ከነከሳ ባኒሩ
የደምቢዶሎ ከተማ ባለ ሀብቶች ወደ ሌሎች ከተሞች ሸሽተዋል። እዚህ የቀረው ድሃው ብቻ ነው። በዚህ ጊዜ በቄለም የተለያዩ መገናኛ አውታሮች መቋረጥ ምክንያት ዩኒቨርሲቲ ከሚማሩ በተለያዩ ቦታ ከሚኖሩ ዘመዶቻችን ጋር ልንገናኝ አልቻልንም። የቄለም ወለጋ ህዝብ ሰው ወዳጅ ሆኖ ሳለ በተለያዩ ምክንያቶች እዚህ አካባቢ ባለው ህብረተሰብ ላይ ጥላሸት ተቀብቷል። የህብረተሰቡ ልብ ግን ለመንግስትም ሆነ ለፈጣሪ ንጹህ ነው።
ገራንሳ ቀልቤንሳ ቁልቁሉ
የፌደራልና ኦሮሚያ ክልልም ታጥቆ ለሚንቀሳቀሰው ሸማቂ ቡድን ያቀረበውን የሰላም ጥሪን በተመለከተ የሀገር ሽማግሌዎቹ ጊዜ ሳይወሰድ መጠናቀቅ ይገባዋል፣ መንግስትም ሆነ ሸማቂዎቹ ተወያይተው ችግራቸውን መፍታት አለባቸው፣ ምክንያቱም ችግሩ እኛ ለመፍታት ካለን አቅም በላይ ከረዋልና ሲሉም አክለዋል።
ሁንዱማጫ ላይ ነጋቢ የተኮከምል ከኔ ሰዋቀዩ
ከሁሉም በላይ የሰላም አባት ፈጣሪ በመሆኑ እርሱም ባችንን አይቶ ሰላሙን ያወርደልን ነው። የሰው ድርሻም ደግሞ አለ፣ የመንግስት ድርሻም ደግሞ አለ። ከዚህ ቀደም ሰላም እንዴት ይሰፍናል በሚል ዙሪያ ከመንግስት ከፍተኛ አመራሮች ጋር ውይይት አድርገን ነበር። መንግስት አሁንም ያንን ሳይታክት መቀጠል ነው ያለበት። ችግሩ ከኛ አቅም በላይ በመሆኑ ከሸማቂዎቹ ጋር ደግሞ በመነጋገር ሰላሙን እንዲቀጥል ማድረግም አለበት። ሸማቂዎቹም የሰላም ጥሪውን በመቀበል ጥቃቸውን በማስቀመጥ ሁለቱም አንድ ላይ ሆነው ይህንን ስምምነት ፈጽመናል፣ ሰላም አውርደናል ብለው የሚያበስሩትን ዜና ነው ደምቢዶሎም ሆነ ቄለም ወለጋ በጉጉት እየጠበቀ ያለው። አሁን የምንፈልገው በቃላት ጋጋታ የሚያስፈነድቀን ተስፋ የሚሰጠን ሳይሆን በተግባር የሚያሳየንን ነው።
ከነብዲኑ ከነምትከኑ ይጣምን ካን ፕራክቲካሊ ጋወቴ ጥሙሬ ዱጋጅሩ ነው እርሱ
ቤቶኒ ኦሮሞዳ
ለሙራን የማስተላልፈው መልእክት እየገደለ ያለውም ሆነ እየሞተ ያለው የአንድ ወገን የአንድ አገር ዜጋ በመሆኑ በዚህ መካከል ሰላም ለማውረድ መረባረብ አለባቸው። በብዙሃን መገናኛ የተለያዩ አቅጣጫዎችን እየያዙ ከመሄድ አንድ ሆነው ችግሩን የሚፈቱበት ሁኔታ ላይ መወያየት አለባቸው። ህብረተሰቡን ያማከለ መፍትሄ እንዲመጣም መሳተፍ ይኖርባቸዋል። የኑሮ ውድነቱ አርሶ አደሩን ከቤቱ ያስኮበለለ፣ የመንግስት ሰራተኛውንና በግል ስራም የሚተዳደረውንም ጭምር ያስመረረ በመሆኑ መንግስት ድጎማ ሊያደርግ እንደሚገባ የሀገር ሽማግሌዎቹ አሳስበዋል።
ዋንቱ አብደቡሴ
ሁሉም ነገር ተወዷል፣ ምንም መግዛት አልቻለም። ስለዚህ መንግስት ለደምቢ ዶሎም ሆነ ለቄሌ ሞለጋ ህዝብ ምን ያስባል ብዬ መጠየቅ ፈልጋለሁ። ለመኖር ራሱ እየከበደን ስለሆነ መንግስት ሊደጉመን ይገባል።
አከኒ ደግሩ አንን በየኩማ አከኒ ያድ
የዞኑ ዋና አስተዳዳሪ አቶ ገመቹ በቀለ በበኩላቸው ስለአካባቢው በማህበራዊ መገናኛ ብዙሃን የሚናፈሰው ወሬና ያለው እውነታ ለየቀል ነው ብለዋል። ደምቢ ዶሎና በዞኑ የሚገኙ 11 ወረዳዎች ወደ ፍጹም መረጋጋት እንዲመለሱ የጸጥታ ኃይሉ ከህብረተሰቡ ጋር ተቀናይቶ እየሰራ ነው ያሉት አስተዳዳሪው መንግስት ከሸማቂዎቹ ጋር ለመወያየት ያሰበው ጉዳይ ከምን እንደደረሰ ጠይቀናቸዋል።
ዋን ከነሲን ሲጎተኝ ለፈኑ ጋፋቾ ከሰኔ መቃ
ይህ ችግር ተሰምቷችሁ ለጠይቁን ስለመጣችሁ በቄሌ ሞለጋ ህዝብና አስተዳደር ስም ላመሰግናችሁ ወዳለሁ። በአገራችን ለውጥ መምጣቱ እሙን ቢሆንም ታይዞ የመጡ ችግሮች እንዳሉም እንደዛው ይታወቃል። እነዛን ችግሮች በውይይትና ሰላማዊ መንገድ መፍታት ደግሞ የኖርንበት ወግና ታሪካችን ነው። የተለያዩ የፖለቲካ ድርጅቶች በሰላም ለመንቀሳቀስ ወደ ሀገር ከተመለሱ ወዲህ የሰላም መንገዱን ያልተከተሉትን ሸማቂዎች መንግስት በትግስትና ወደ ሰፊነት እንቅስቃሴ ሲያደርግ ቆይቷል። ነገር ግን ህብረተሰቡ ላይ ከፍተኛ ጉዳት ደርሷል። የሰላም ሂደቱን በተመለከተ የተጀመረውም በከፍተኛ የመንግስት አመራሮች ደረጃ በመሆኑ ይፈታል ብለን ነው የምናስበው።
ከናከም ሲሄን ይከታከንጀሩ ካምና
መንግስት የህግ በላይነትን ለማስከበር እየሰራ ቢሆንም ፍጹም ትግስትና ወደ ሰፊነት በተሞላበት ሁኔታ ችግሩን ለማስቆም እየሰራ ነው ብለዋል አቶ ገመቹ። ስለ ኢንተርኔትና ስልክ አገልግሎት መቋረጥ እንዲሁም የሀገር ሽማግሌዎቹ አሳሳቢ ነው ስላሉት የኑሮ ውድነትም ደግሞ ተከታዩ ምላሽ ሰጥተዋል።
ኔትወርክን ነገኝ የሰው መታወጅን ወርከበቴ ጋር ይከንተ ይችላል።
ኔትወርክ ከመጥፋቱ ጋር ተያይዞ አንጻራዊ ሰላም በማምጣት ረገድ ጥሩ የሆነበት ሁኔታ አለ። ህብረተሰቡ የሚያስፈልገውን አገልግሎት ማጣቱን ደግሞ እንደ ችግር አይተናል። ይሄ በኔ ደረጃ የሚመለስ ባይሆንም በየገጠሩ የተቆራረጡ የኔትወርክ መስመሮችን በመኖራቸው እሱን ለማስተካከል እየሰራንበት ነው። በአጭር ጊዜ ውስጥ እልባት ያገኛል ብዬ አስባለሁ። የኑሮ ውድነት አለ ወይስ የለም ለሚለው ከፍተኛ የኑሮ ውድነት አለ። ነገር ግን ፍጹም ሰላም እየሰፈነ ሲሄድ ወደ የቦታው የሸሹ ባላቶችም ሌሎችም ሰዎች እየተመለሱ ሲሄዱ እየተቃለለ ይሄዳል። ምክንያቱም የንግድ እንቅስቃሴ በመቆሙ ነው ችግሩ የተፈጠረው። ለምሳሌ የቡና ምርትን በማህበራት ወደ ገበያ እንዲቀርቡ በማድረግና ሌላ ቦታ ያለውን ምርት ወደዚህ እንዲመጣ በማድረግ ችግሩን ለማቃለል ታስቧል። ነገር ግን ችግሩን በዘላቂነት ለመፍታት ካሰብን ዘላቂ ሰላም በማስፈን ችግሮቹም እየተፈቱ ይሄዳሉ ብለን
እናስባለን።
እየታየ ያለው ሰላም ዘላቂነት እንዲኖረው ሁሉም የህብረተሰብ ክፍል ሊረባረብ ይገባል ሲሉ መልእክት አስተላልፈዋል። ለአሜሪካ ድምጽ ናኮር መልካ ከደምቢ ዶሎ።
ናኮር መርካን ለዘገባው አመሰግናለሁ። አድማጮች አሁን በአሳሳቢውና አነጋጋሪው የኮሮና ቫይረስ ወረርሽኝ ላይ ያተኮረ የጤና አጠባበቅ ማስታወቂያ እናሰማችሁ።
ኮሮና ቫይረስ ዓለምን የማዳረሱ ነገር ጥያቄው ይመጣ ይሆን ሳይሆን መቼ ነው የሚል ነው የሚሉት የመከላከሉ ዘመቻ ላይ የተሰማሩት ባለሙያዎች። ስለዚህ ራስዎን ነቅተው ይጠብቁ፣ አይረበሹ። እጆችዎን ግን በተከታታይ በሳሙናና በብዙ ውሃ ከመታጠብ አይቦዝ። እጆችዎን ይታጠቡ። ውሃና ሳሙና አጠገብዎ የሉም? እጆ ሲቀፉት በአልኮል ያብዙት። በአረቄም ቢሆን በካቲካላም ቢሆን በአካባቢው የሚያስለው ወይም የሚያስነጥስ ሰው አለ? በአንድ ሜትር ያህል ርቀት አይቀርቡት። እርሶም ትኩሳት፣ ሳልና ማስነጠስ ከተሰማዎ አንድም ይመርመሩ፣ አንድም ሌሎችን ከምንም አይነት ጀርም ይጠብቁ። ቤተሰቦን፣ ጓደኞቾን፣ ማንንም በአካባቢው ያለን ሰው ጆሮቾንና ህሊናውን ያንቁ። የጤና መረጃዎችን ከባለስልጣናቱና ከታመኑ ምንጮች ብቻ ይከታተሉ፣ ይከተሉ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
በኮሮና ቫይረስ ላይ ያተኮረውን የጤና አጠባበቅ ማስታወቂያ ነበር አድማጮች ሰማችሁት። አሁን ወደ ሁለተኛው አጋማሽ ዘገባዎች ወይም ቅንብሮች ነው የምንዘልቀው። ኬንያ በቻይና የተሰራው የባቡር መስመር አገልግሎት ሥራ ከጀመረ 1000 ቀናት ተቆጠሩ። የባቡር መስመሩ በዋና ከተማዋ በናይሮቢና በሞምባሳ ወደብ መካከል እንዲሁም ወደ ትንሿ ናይቫባ ከተማ ሰውና ዕቃም ያጓጉዟል። የኬንያ መንግስት ይህን እጅግ ከፍተኛ ወጪ የተገነባ የባቡር አገልግሎት አገራችን ነጻ ከወጣች ወዲህ ከተሰሩ የመሰረተ ልማት አውታሮች ሁሉ ታላቁ ነው ሲል በኩራት ይናገርለታል። 3.2 ቢሊዮን ዶላር ነው የወጣበት። ብዙዎች ኬንያውያን ታዲያ ጎረቤቶቻችን ኢትዮጵያና ታንዛኒያ ካገኙት ዋጋ ጋር ሲነጻጸር እኛ ተበልተናል እያሉ ሲያማርሩ ይስማሉ። መሐመድ ዩሱፍ ነው ያጠናቀረው። ቆንጅታየ እንዲህ አቀናብረዋለች።
ኬንያ ከናይሮቢ ሞምባሳ ተመላላሹ የባቡር መስመር ስታንዳርድ ጌጅ ሬልዌይ ባጭሩ SGR ስራውን ከጀመረ በዚህ ሳምንት 1000 ቀን መድፈኑን ምክንያት ያደረገ ክብረ በዓል አካሂዳለች። በዝግጅቱ ላይ የሀገሪቱ የባቡር መስመር አገልግሎት የሰው ኃይል ክፍል ኃላፊ አሳባ ካዲማ እንዲህ ሲሉ ተናግረዋል።
I would like to once again to applaud African Railway Operation Company
የአፍሪካ የባቡር መስመር ኮርፖሬሽን በመንገደኞችና በቃጭነት አገልግሎት እንቅስቃሴ ከፍተኛ ክንዋኔ በማስመዝገቡ እንኳን ደስ ያላችሁ ለማለት ወዳለሁ። አሁን በገለጽኳቸውና በሚታዩት እርምጃዎች መሰረት የኬንያ የወደፊት የባቡር አገልግሎት ዘርፍ በግልጽ እየተሻሻለ እንደሚሄድ ነው። ጠቀሜታውም ኮዲሁ እየታየ ነው።
በናይሮቢ የባቡር ጣቢያ ክብረ በዓል በዚህ መልክ ሲካሄድ ብዙዎች ኬንያውያን ደግሞ ወጪው ግን እንዴት ነው ይሄን ያህል የሆነው የሚለውን ጥያቄ አሁንም ማንሳታቸው አልቀረም። ኬንያ ከሞምባሳ ናይሮቢ የሚወስደውን 472 ኪሎ ሜትር የባቡር መስመር ለመዘርጋት ከቻይና 3 ቢሊዮን ዶላር በላይ ተበድራለች። ከናይሮቢ ናይቫሻ ለተዘረጋው መስመር ደግሞ ተጨማሪ 1.5 ቢሊዮን ዶላር ብድር ገብታለች። ነቃፊዎች እነዚህ ፕሮጀክቶች ሀገሪቱን የዕዳ ቀውስ ውስጥ ዘፍቀዋል፣ የቻይና የዕዳ እስረኛ ልንሆን ነው ብለው ነው የሚያማርሩት። ኦኪያ ኦምታታ የኬንያ መንግስት ከቻይና ጋር የተዋዋለውን ስምምነት ለህዝብ ይፋ ያድርግ ብለው ከአውሮፓውያን 2013 ዓመተ ምህረት አንስተው በፍርድ ቤት ሲሞግቱ ቆይተዋል።
What happened to this year is that the loan from the Exim Bank of China
የኤስጂአር ነገር እንዴት ነው የሆነው? ከቻይና ኤክሰም ባንክ የተወሰደው ብድር ለኮንትራክተሩ ነው የተሰጠው። ኬንያ እጅ የገባ ገንዘብ የለም፣ እዳውን ነው የወሰደችው። ፕሮጀክቱን ያረቀቀው አካል አስፈጻሚውም ተቆጣጣሪውም እሱ መሆኑ ጥያቄ ያስከትላል የጥቅሙ ዝግብ አለበትና። ሌላው ጥያቄ ኮንትራክቱ ላይ ያለው ስታንዳርድ ጌጅ ነው ወይስ ቻይኒስ ስታንዳርድ? ቻይኒስ ስታንዳርድ ነው። ስለዚህ መላዋጫ ብራዚል ሄደ ልንገዛ እንችልም፣ ከቻይና ነው መግዛት ያለብን። እስከ ዘላለሙ ከቻይና ጋር ተቆራይተናል ማለት ነው።
ፍርድ ቤት ከቻይና ጋር የደረሰውን የባቡር መስመር ውል እንዲያፈርስ ነው ኦኪያ ኦምታታ አቤቱታ ያቀረቡት። ወጣበት የተባለው ገንዘብም እጅግ በጣም ተጋዝፎ የቀረበ ነው ብለዋል። የኬንያ የብዙሃን መገናኛዎች እንደዘገቡት ከሞምባሳ ወደ ናይሮቢ የሚያመላልሰውን የባቡር መስመር ግንባታ ቁጥጥር ስራ ላይ የነበሩ 5 መሐንዲሶች 1.3 ሚሊዮን ዶላር ተከፍሏቸዋል። የኬንያ መንግስት በባቡር መስመሩ ፕሮጀክት ከቻይኖቹ ጋር ምን አይነት ስምምነት እንዳደረገ አሁንም ለህዝብ በይፋ አልገለጸም። በኬንያ ፓርላማ የትራንስፖርት ጉዳይ ኃላፊው ዴቪድ ኮሲንግ ህዝቡ ለፓርላማ አቤቱታ ማስገባት ይኖርበታል ይላሉ።
ይህ ወጪ አላግባብ ገዝፏል ያሉበትን ምክንያት ገልጸው ለፓርላማ ቤት ይበሉ። ማስረጃ የላቸውም። ሰዎች ማስረጃ ሳይኖራቸው ሲቀር አሉባልታ ይፈጥራሉ። ፌክ ኒውስ ልበለው ይነዛሉ።
ካሁን ቀደም በኬንያ የቻይና አምባሳደር ለኬንያውያን ጋዜጠኞች ሀገራችን የንግድ ጥቅምን የሚያስከብር ህግ አላት፣ ቻይናና ኬንያ በሚስጥር ባደረጉት ውል መስማማት አለመስማማት የኔ ፋንታ አይደለም ሲሉ ተናግረው ነበር። የኬንያ መንግስት በፍርድ ቤት የሚሞግቱት ኦምታታ ውሳኔ አላገኙም እስካሁን። ነገር ግን አንዳንድ የመንግስት ባለስልጣናት በህግ የሚጠየቁበት ቀን መምጣቱ አይቀርም ይላሉ።
Currently we have got article 225 clause 6 which requires that if you make
አንቀጽ 225 ንዑስ አንቀጽ 6 የሚል ህግ አለን። መንግስት ኃላፊነት ላይ ሆነ ጥፋት ከፈጸምክ ባንተ የፖለቲካ ወይም የመንግስት ኃላፊነት ዘመን የመንግስት ገንዘብ ከጠፋ ስልጣን ላይ ሆነህም ወይም ከለቀክም በኋላ ትጠየቅበታለህ። ስለዚህ እነዚህን ሰው የመከታተላችንን እንቀጥላለን ብለን ተስፋ እናደርጋለን።
በቅርቡ በአፍሪካ ሀገሮች ጉብኝት ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢትዮጵያ ጉብኝታቸው ወቅት በሀገሮቻቸው ሙስናንና ጥገኝነትን የሚያንሰራፉ ለሰራተኞች ስልጠና የማይሰጡ የአፍሪካ መሪዎችን እንዳስጠነቀቁ የሚዘነጋ አይደለም።
ቆንጅታየን አመሰግናለሁ ለዘገባው። አድማጮች አሁን በተከታታይ የምናቀርብላችሁ ከኮሮና ቫይረስ ጋር የተያያዙ የተለያዩ ዘገባዎች ናቸው። የኮሮና ቫይረስ ጉዳይ ያነጋገረ ነው። በዚህ በዩናይትድ ስቴትስ በአትላንቲክናው ምሽት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሰጡትን መግለጫ እንዲሁም የተለያዩ የመንግስት አካላትና ጉዳዩ የሚመለከታቸው ክፍሎች የተናገሯቸውን ተንተርሶ የተጠናበረ ዘገባ ነው።
ፕሬዝዳንት ዶናልድ ትራምፕ ዋይት ሃውስ ከገቡ አንስቶ ባለፉት 3 አመታት በጋዜጣዊ መግለጫው ክፍል ውስጥ ሲገኙ የትላንት ምሽቱ ሁለተኛቸው ነበር። የተገኙበት ጉዳይም የኮቪድ-19 ወረርሽኝን ለመከላከል የተወካዮች ምክር ቤቱ የ2.5 ቢሊዮን ዶላር በጀት እንዲመድብላቸው ለመጠየቅ ነበር። በዚያውም የአስተዳደራቸውን የመቆጣጠር ጥረት ለአሜሪካውያን መንገር
because of all we've done the risk to the American people
እስካሁን ባደረግነው ጥረት ምክንያት በአሜሪካ ህዝብ ላይ ስጋቱ በጣም አነስተኛ ነው።
ከትናንት በስቲያ ግን የሀገሪቱ የበሽታዎች መቆጣጠሪያና መከላከያ ማዕከላት CDC ጠቅላይ እዝ ባወጣው ማሳሰቢያ አሜሪካውያን የኮሮና ቫይረስን መሰራጨትና የህይወታቸውን መረባበሽ በየማህበረሰቦቻቸው እንዲጠብቁ መክሯል። በትራምፕ እምነት ግን መገናኛ ብዙሃን ወሬውን ያለ አግባብና ከልክ በላይ እያራገቡ በገንዘቡ ዝውውርና በገበያው ውሎ ላይ የተጋነነ ስጋት እየፈጠሩ ናቸው። የጆንስ ሃፕኪንስ ዩኒቨርሲቲ የጤና ደህንነት ማዕከል ኃላፊዋ ጄኒፈር ኑዞ ዘገባውንና ገበያውን የማጣጣሚያ ምክር ለግሰዋል።
Obviously we want to make sure we mitigate the economic impacts and the extent to which public fear is
በርግጥ በመጣኔ ሀብቱ ላይ ሊደርስ የሚችለውን ጫናና ወደዚያ ሊገፋ የሚችለውንም የህዝቡን ስጋት ለመቀነስ መስራት አለብን። ይሁን እንጂ ወረርሽኙ ወደ አካባቢያችን ሊደርስ እንደሚችል መጠበቅ ሊያሳድር የሚችለው ጉዳትም በተቻለ መጠን ዝቅተኛ እንዲሆን ለማድረግ መዘጋጀት አለብን።
ለቫይረሱ የተጋለጡ ያሉት አሜሪካውያን ቁጥር ያሻቀበ በአስሮች መቆጠር ጀምሯል። እየጨመረ እንደሚሄድ መጠበቅ አለብን እያሉም ባለሙያዎችና የጤናው ባለስልጣናት እየተናገሩ ናቸው። ዩናይትድ ስቴትስ እስካሁን ቁጥራቸው ወደ 500 የሚጠጋ ሰዎችን መርምራለች። እነርሱም ቢሆኑ ቻይና ደርሰው የተመለሱ ብቻ ናቸው። እና አሜሪካ ምርመራዋን ታጠናክርና ታሰፋ ይሆን? ፕሬዝዳንት ትራምፕ
Well, we're testing everybody that we need to test.
ምርመራ ያለብንን ሁሉ እንመረምራለን። እስካሁን ያገኘን ያለነው ቁጥር ግን በጣም አነስተኛ ነው።
ትራምፕ ይህንን ነገር ያናናቁና ያጣጣሉት ነው ሲሉ ዲሞክራቲክ እንደራሴዎች ይወቀሱ ናቸው። የህግ መወሰኛ ምክር ቤቱ የህዳጣኑ መሪ ቻክ ሹመር አንዱ ናቸው።
The administration has no plan. They have cut back repeatedly on our lines.
አስተዳደሩ እቅድ የለውም። በበሽታዎች መቆጣጠሪያና መከላከያ ማዕከላቱ ውስጥም ሆነ በብሔራዊ የደህንነት ምክር ቤቱ ደረጃ የመከላከል አቅማችንን ሲቀንስና ሲጎዳ ነው በተደጋጋሚ ያስተዋልን ያለ ነው።
በዓለም ዙሪያ ኮሮና ቫይረስ በተዛመተባቸው ከ30 በላይ ሀገሮች ውስጥ ለኮቪድ-19 የተጋለጠው ሰው ቁጥር ከ80 ሺህ በልጧል። ከ2700 በላይ ቁጥር ያለው ተጋላጭ ሞቷል። የጆንስ ሃፕኪንስዋ ጄኒፈር ኑዞ የስርጭቱ አዝማሚያ እየቀጠለ እንደሚሄድ ነው የሚያስቡት።
The idea of containing it meaning stopping the spread is probably not within reach.
ስርጭቱን የማቆም ሐሳብ ምናልባት ገና ይመስለኛል። ይልቅ ዛሬ ማተኮር ያለብን እንዴት ልንቀንሰው እንችላለን የሚል ጥያቄ ላይ ነው።
ዩናይትድ ስቴትስ ውስጥ ግዙፏን ኒውዮርክን ጨምሮ ብዙ ከተሞችና ግዛቶች ለከፋው እለት እየተዘጋጁ ይመስላል። የኒውዮርክ ሀገረ ገዢ አንድሩ ኩዎሞ ከፌደራሉ መንግስት የ40 ሚሊዮን ዶላር ተጨማሪ ድጋፍ ጠይቀዋል።
We'll also be asking the federal government to allow the state to do
እኛ የራሳችንን ምርመራ ማድረግ እንድንችል እንዲፈቅድ የፌዴራሉን መንግስት እንጠይቃለን። ግዛታችን እጅግ የሰለጠነ የጤና ጥበቃ መስሪያ ቤትና እጅግም የተጠናከረ የምርመራ ላብራቶሪ አለው።
የፌዴራል መንግስቱን ጸረ ኮሮና ቫይረስ ወይም ጸረ ኮቪድ-19 ብሔራዊ ምላሽ እንዲመሩ ፕሬዝደንት ትራምፕ ምክትላቸውን ማይክ ፔንስን ሰይመዋል።
ሰላምና ባተን አመሰግናለሁ። ቀደም ብዬ ባስተዋወቅኩት መሰረት አድማጮች፣ ከዚሁ ከኮሮና ቫይረስ ጋር የሚያቆየን ዘገባ ነው ተከታዩም። ይህ ቃለ ምልልስ ታዲያ በትላንትናውና ከትላንት በስቲያ የዓለም አቀፉን የኮሮና ይዞታና ይልቁንም የኢትዮጵያን ይዞታ አስመልክቶ ከዶክተር ዳውድ ሰይድ ሲራጅ ጋር የተላላፊ በሽታዎች ልዩ ሐኪም ናቸው ቀደም ብለን የጀመርነውና ሙሉ ማሰማት ሳንችል የቀረነው በትላንትናው ምሽት መጨረሻ ዘላንሴት የተባለው የሳይንስ መጽሔት ላይ የቀረበውን የአፍሪካ ሀገሮችን ይዞታና ሁኔታውን ተመልክቶ ያቀረቡትን አስተያየት ጀመር አድርገን ነበር ያቋረጥነው። አሁን ወደ ቃለ ምልልሳችን እንሄዳለን። ዓለም አቀፉን ይዞታ እንዴት ይገመግሙታል? የሚታዩት አሃዞች አንድምታስ ምንድነው? በሚል ላቀረብኳላቸው ጥያቄ እንዲህ ይመልሳሉ።
አመሰግናለሁ አሉላ። ሁል ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየአመቱ የሚመጣው ኢንፍሉዌንዛ ምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለነው በጣም በጣም ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የዓለም ህዝብ ለዚህ ህመም የተጋለጠ በመሆኑ ምክንያቱም ካሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁልጊዜ ፍራቻው የሚጠበቅ ነው፣ አስፈላጊም ነው። ምክንያቱም ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆኗል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ 80,000 የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ
የተረጋገጡ
በለባይረሱ ማለት ነው። አዎ፣ በምርመራ የተረጋገጠ ነገር። ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የዓለም የሕክምና ማህበር WHO እንደ መመሪያ አድርጎ የሚወስደው ምንድነው? ምልክቱን ያሟሉ ሰዎች በሙሉ የተጠርጣሪ የሚባሉት ናቸው እነዚህ እንዲተቃለሉ ነው። እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር እንነጋግራለን። ስለሆነ እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ 2500 ያህል ሲሞቱ ከ10,000 የሚገመቱት የከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው። አሁን የዓለም የጤና ድርጅት ተወካዮች ቻይና ደርሰው ተመልሰዋል። በዶክተር ብሩስ አይልዋርድ የሚመራው ኮሚቴ ዋን ሳይቀር ደርሶ ጎብኝቶ ተመልሷል። የቻይናን መከላከል እንቅስቃሴ በደንብ አድንቀውት ነው የተመለሱት። ምክንያቱም ምንድነው ያለው በከፍተኛ የሀገሪቷ የፖለቲካ ባለስልጣኖችና የህብረተሰቡ ክፍሎች የሚመራ በጣም በሌላ ሀገር ሊደረግ ይችላል ወይ እስከሚባል ድረስ የሚያክል ከተማዎችን ከ15 ሚሊዮን ህዝብ በላይ ሙሉ ለሙሉ ከማንኛውም የኢኮኖሚ የህይወት እንቅስቃሴ ያቋረጠ ሎክዳውን ያሉት አድርጋ ነው ይሄ ሁሉ እየተካሄደ ያለው እና እየተላለፈ ያለው። እያንዳንዱ አገር መጠየቅ ያለበት ይህን ጥያቄ ነው። የትኛው አገር ነው ይህን ያህል መስራት የሚችለው የሚለው ነገር በጣም በጣም አጠያያቂ እና ይህንን ስታይ አስፈሪ ያደርገዋል።
እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋዋሪም የሚመጡት እድል ከፍ ባለበት፣ በእርግጥ ህብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩን ገልጠዋል። የሚታወቁ ክፍተቶች እንደመኖራቸው በእነኚህ ቁጥሮችም ውስጥ ይሄ ሁኔታ ኢትዮጵያን የቱን ያህል ሊያሳስብ ይችላል? ምንስ አሁን ከሚያደርጉት የተለየ መስራት አለባቸው ይላሉ?
ይሄ ምንጭስ በጣም ከባድና አነጋጋሪ ጥያቄ ነው። እንደምታውቀው የሀገራት አቅም ሁሉም አንድ አይደለም፣ የተወሰነ ነው። የፈለገውን ያህል ብንዘጋጅ የት ላይ ነው መድረስ የምንችለው የሚለው ጥያቄ ሁልጊዜ መጠየቅ አለበት። አቅም ጉዳይ ይህ እንደዚህ አይነት ነገሮች ውሳኔ ለመወሰን የሚከልልህ ነገር ሊኖር ይችላል። አሁን እንደ ኢትዮጵያ አይነት ሀገሮች ይሄ ህመም የሚያስፈራቸው እንዳይገባ ከመከላከሉ አልፎ አንዴ ከገባ ምን ያህል አቅም አለን በሽተኞችን ለማከም በአይሲዩ ደረጃ በከባድ በኦክሲጅን የሚያስፈልጋቸው ቬንትሌተር የሚያስፈልጋቸው በሽተኞች ካሉ ማለት ነው። እንግዲያው ምን ያህል አቅም አለን? ምን ያህል ስተዘጋጅተናል? እንዲሁም ደግሞ ይህንን ህመም ስርጭት ለመቆጣጠር ህብረተሰቦችን ሙሉ ለሙሉ ዘግቶ 14 ቀን ይሁን ከዛ በላይ አቆይቶ ይሄንን ህመም በተፈጥሮ አካሄዱ ለማክሰብ ምን ያህል ዝግጁ ነን ወይም ችሎታው አለን የሚለው ጥያቄ ከጠየቅ በጣም 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 ያስጨንቃል ምንም ጥርጥር የለውም ሁሉም የአዳጊ ሀገሮች ይሄ ጥያቄ ከባድ ጥያቄ ነው መልሱም በደንብ መዘጋጀት የማይቻልበት ደረጃ ላይ መሆንህ ነው የሚነግርህ ግን ይሄ ሆኖ ግን የምትችለውን ያህል መንቀሳቀስና መረባረብም ያለ ነገር ነው አሁን ኢትዮጵያ በጤና ጥበቃ ሚኒስቴር በኩል የሚደረገው ያለው እንቅስቃሴ በጣም ተደራጅቶ ያሉትን ክፍተቶች በየቀኑ እየፈተሹ በማየት ደረጃ ያለበት ሁኔታ ነው ያለው ትንሽ እኔ የሚያስጨንቀኝና የሚያሰጋኝ ምንድነው በመንግስት ደረጃ የሚያስፈልገውን ያህል ትኩረትና አቴንሽን ተሰጥቶት ከጤና ጥበቃ ሚኒስቴርና ከሌሎች የህክምና ባለሙያዎች ጋር በመረባረብ ስራው እየተሰራ ነው የሚለው ነገር ሁሌ ጥያቄ ውስጥ የሚከተት ነገር ነው ምክንያቱም እንዳልከው ኢትዮጵያ አየር መንገድ ወደ ቻይና መብረሩን ቀጥሏል አንድ ትልቅ ጥናት ላንሴት የሚባለው የህክምና መጽሔት ላይ ፐብሊሽድ ሆኖ ነበር አፍሪካ ዝግጁ ናት ወይ የሚለው ነው ጥናቱ ያየው ለዚህ ለኮሮና ቫይረስ መከላከል እና ይሄ ጥናት ሲያስቀምጣቸው አገሮቹን በጣም በከፍተኛ ደረጃ ይሄ ህመም ሊገባባቸው ይችላሉ ተብሎ የሚፈሩ አገሮች ብሎ 3 አገሮች ያስቀመጠ ኢጅፕት አልጄሪያ እና ሳውዝ አፍሪካ ናቸው ይሄም በመንድነው ያወጡት መሰለህ ከቻይና ኢንፌክሽኑ ይሄ ህመም ካለባቸው አገሮች ተነስተው ወደ አገራቸው የሚበሩትን የሰው ብዛት በማየት ነው ይሄንን ጥናት ያደረግነው ነው ያሉት ሳይንቲስቶቹ ሲናገሩ ትንሽ ጥያቄ አለኝ እኔ ምክንያቱም ኢትዮጵያ በጣም ትልቅ ሀብ ስለሆነችና ኮኔክት የሚያደርጉ ወደ ተለያየ አገሮች የሚሄዱ ሰዎች ስለሚያልፉባት ኢትዮጵያ እዛ ውስጥ ገባ ነበር የሚል ጥያቄ አለኝ ነገር ግን ኢትዮጵያንም በጣም ወደ ታችም አላወረዷትም በሁለተኛ ደረጃ መካከለኛ ሪስክ ወይ ደግሞ ይሄ ህመም ሊገባባቸው ይችላሉ ተብለው ከሚፈሩት አገሮች ውስጥ ነው ያስቀመጧት ኢትዮጵያን ወደ 7 አገሮች አሉ ከአፍሪካ እዛ ውስጥ የሚያስፈራውና እኔም ከምጠረጥረው ነገርና ከምፈራው ነገር ውስጥ ይሄ ነገር ያረጋገጠልኝ ነገር ቢኖር ምንድነው እነሱ ኢጅፕትን አልጄሪያንና ሳውዝ አፍሪካን በተወሰነ መልኩም ቢሆን እንኳን ይሄንን ቢገባ ለመከላከል አቅሙም እንቅስቃሴውም ችሎታውም ሊኖራቸው ይችላል ብሎ ገምቷቸዋል ግን ሁለተኛው ደረጃ ያስቀምጣቸው አገሮች ኢትዮጵያ ያለችበት የመቆጣጠር አቅማቸው በመካከለኛ ወይም ያነሰ የሚያስፈራ ብሎ ይሄንን የመግባትና የመሰራጨት ከፍተኛ ያሉ ናቸው ብሎ ነው ያስቀመጣቸው ቮልነራቢሊቲ ብሎታል በጣም ቮልነራብል ናቸው ብሎ ነው ያስቀመጠው እና ይሄንን ስታይ አየር መንገዱን መብረሩን መቀጠሉን ስታየው ይሄ ህመም ደግሞ አንዴ ከገባ ያለውን የህክምና ኢንፍራስትራክቸር ያለንን አቅም ስታየው ሁልጊዜ ይሄ ለማንኛውም ሰው ሊያስጨንቀው ይገባል ምክንያቱም መጨነቅ ሪስፖንድ የሚያመጣ ከሆነ የሚቀጥለውን ስቴፕ እንድናስብ የሚያደርገን ከሆነ መጨነቅ አለብን ይሄንን ምክንያቱም አንድ ነገር ቢሆን ምንድነው የምናደርገው የሚለው ጥያቄ ካነሳን ከመግባቱ በፊት የሚኖረውን መከላከል እንድንሰራበት ስለሚያደርገን ነው
መልካም ዶክተር ዳውድ ይሄ ሁኔታ ምናልባትም ይበልጥ በጥልቀት እንድንነጋገር የመንግስት ባለስልጣናትንም ጨምሮ የአየር መንገዱንም ባለስልጣናት ያካተተ ውይይት የሚጋብዝ ይመስለኛል በቀጣዩ ቀናት ውስጥ ባለስልጣናቱን ማግኘት ከቻልን ሁኔታውን በቅርበት ማየት የሚያስችል ውይይት እናደርጋለን ገና ከመንገድ ከመመለስ ሆኖ ያገኘሁት ለአሁኑ ለጊዜው አመሰግናለሁ እግዚአብሔር ይመስገን
አመሰግናለሁ
አሁን የዜና ማጠቃለያ እናነባለን። ኮሮና ቫይረስ ከቻይና ውጭ መስፋፋቱ ዓለምን እጅግ ያሳስባል ሲል የዓለም የጤና ድርጅት አስጠንቅቋል። ቻይና ውስጥ የአዲስ በሽተኞች ብዛት በተከታታይ ለሁለተኛ ቀን እየቀነሰ ቢሆንም እኛን በከፍተኛ ደረጃ የሚያሳስበው በተቀረው ዓለም እየሆነ ያለው ነው ብለዋል የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም። ዶክተር ቴድሮስ ይህን ዛሬ ለጋዜጠኞች የተናገሩት ጄኔቫ ባደረጉት ዕለታዊ መግለጫ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ሲናገሩ ቢያንስ በ37 ሀገሮች ከ82000 በላይ የሚሆኑ ሰዎች በታመሙበት በሆነ ወቅት ዩናይትድ ስቴትስ ውስጥ መግባቱ አይቀርም ነገር ግን ሀገሪቱ ምላሽ ለመስጠት ዝግጁ ናት ብለዋል። የማይቀር ነገር ይመስለኛል በአነስተኛ ደረጃ ወይም በትልቁ ሊገባ ይችላል የሆነው ሆኖ እኛ ሙሉ በሙሉ ዝግጁ ነን ሲሉ ፕሬዚደንት ትራምፕ ትላንት ዋይት ሃውስ ቤተ መንግስት ሆነው ለጋዜጠኞች ተናግረዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች፣ ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦች ጋር በዚሁ እሰናበታለሁ። ነገ አርብ እንገናኝ። አስተናግድኳችሁ አሉላ ከበደ። ትግርኛ ይቀጥላል። ሰላም፣ ደህና እደሩ። Thank you.